ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 21 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል ሆዳም ሲሸተም የበላ ይመስለዋል በሚል ርዕስ የቀረበውን የዕለቱን ሀተታ እናሰማለን። ከዚያም የህዝባዊ አመጽ መንገድ በየትና እንዴት በሚል ርዕስ የቀረበውን ሰፋ ያለ ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በወለጋ አካባቢ በኦነግ ታጣቂዎችና በጸጥታ ኃይሎች መካከል እየተካሄደ ያለው ግጭት አሁንም ያልበረደ መሆኑን ከየአቅጣጫው የሚደርሱ መረጃዎች ይገልጻሉ። ካለፈው ቅዳሜ ጀምሮ በምዕራብ ወለጋ በመካሄድ ላይ ባለው ግጭት ቁጥሩ በትክክል አይነገር እንጂ በሁለቱም በኩል ጉዳት የደረሰ መሆኑን የዓይን እማኞች ተናግረዋል። የተዘጉ መንገዶችን ለማስከፈት በተሰማሩ የጸጥታ ኃይሎች ላይ የኦነግ ታጣቂዎች በደፈጣ ውጊያ ጉዳት ማድረሳቸው ሲነገር፣ የጸጥታ ኃይሉም በወሰደው ያጸፋር ምጃ ታጣቂዎች ወደ ጫካ ቢሸሹም በአካባቢው ነዋሪዎች ላይ ጉዳት የደረሰ መሆኑን እነዚሁ የዓይን እማኞች ተናግረዋል። ሰኞ በምዕራብ ወለጋ ጉሊስ በሚባል አካባቢ መንገድ ለመክፈት በተሰማሩ የጸጥታ ኃይሎች ላይ በተወሰደ የቦምብ ጥቃት ሶስት ወታደሮች አካል ጉዳት የደረሰባቸው መሆኑንና ሌሎች ሁለት መሞታቸውን የዜና ምንጮች ዘግበዋል። በተያያዘ ዜና በነጭሳር ብሔራዊ ፓርክ ውስጥ የሚንቀሳቀሱ ታጣቂዎችን በቁጥጥር ስር ለማዋል የጸጥታ ኃይሎች በፓርኩ እንቅስቃሴ መጀመራቸው ታውቋል። ታጣቂዎቹ የጉጂ ተወላጆች የሆኑ የኦነግ ታጣቂዎች ናቸው ተብሎ የሚገመት ሲሆን ከጥቂት ቀናት በፊት ፓርክ ውስጥ በመንቀሳቀስ አራት ሰዎች የገደሉ መሆናቸው መዘገቡ ይታወሳል። የአዲስ አበባ መቀሌ መንገድ ለሶስተኛ ቀን ተዘግቶ የዋለ መሆኑን የቆቦ ከተማ አስተዳደር ያስታውቋል። በአንዳንድ ቦታዎች በጸጥታ ኃይሎች አማካኝነት የተዘጋውን መንገድ ለማስከፈት ቢሞከርም በተቀነባበረ መንገድ በሌሎች አካባቢዎች መንገዱን መዝጋት በመቀጠሉ ችግሩን ለመፍታት አስቸጋሪ እንዳደረገው ብዙዎች ይናገራሉ። በጣና ሐይቅ ላይ የተከሰተው የእንቦጭ አረም በከፍተኛ ደረጃ እየተስፋፋ በመምጣቱ አሳሳቢ ደረጃ ላይ የደረሰ መሆኑ ታውቋል። በአሁኑ ወቅት በሐይቁ ምስራቃዊ ክፍል ከጎርጎራ እስከ ጣና ቂርቆስ ድረስ 84 ኪሎ ሜትር ያህል ቦታ የሸፈነ መሆኑ ሲነገር፣ እስካሁን በእጅም ሆነ በሞተር ኃይል አረሙን ለማጥፋት የተደረገው ጥረት አረሙ በሰባት ቀናት ውስጥ ራሱን በጥፍ ሊያሳድግ የሚችል አቅም ያለው በመሆኑ ውጤት ያላመጣ መሆኑ ታውቋል። ካሁኑ ወሳኝ እርምጃ ካልተወሰደ በቅርብ ቀን ውስጥ የእንቦጭ አረም ባህር ዳር ከተማን የመውረር አቅም አለው መሆኑን የሚገልጹት እነኚህ ወገኖች በቅድሚያ ለአረሙ ውስጣዊ ጥናት ማካሄድና ለዚህ አንድ ልዩ ተቋም መስርቶ ከፍተኛ ርብርብ ማድረግ ያስፈልጋል ይላሉ። የተባበሩት መንግስታት ድርጅት የስደተኛ ተቋም ረቡዕ ጥቅምት 1 ቀን ባወጣው ዘገባ በአሁኑ ወቅት በኢትዮጵያ በአገር ውስጥ የተፈናቀሉ ዜጎች ቁጥር 2.8 ሚሊዮን መድረሱን ገልጿል። ዜጎች ለመፈናቀላቸው ምክንያት የሆኑት ድርቅ፣ የጎርፍ አደጋና ሀብት ክፍፍል ሆነ በሌላ መልክ የሚነሱ የጎሳ ግጭቶች መሆናቸውን ዘገባው ጠቅሶ በተፈናቃይ ብዛት የኢትዮጵያ ሶማሌ ክልል መጀመሪያ ደረጃ ላይ አስቀምጦታል። ከነዋሪው ቁጥር ከስድስት አንድ ሰው ተፈናቃይ እንደሆነ ዘገባው ዘርዝሯል። እስካሁን ድረስ በለጋሽ ድርጅቶች አማካኝነት የሚሰጠው እርዳታ የተፈናቃዩን ሕይወት በማዳን ላይ ያተኮረ እንደነበርና የመልሶ የማቋቋም ስራዎች መሰራት ያለባቸው መሆኑንም በሐሳብ ቀርቧል። ለቻይና የውጭ ንግድ አበዳሪ ድርጅት ዋስትና የሚሰጠው ሳይኖ ሼር የተባለው ኢንሹራንስ ተቋም ኃላፊ ለዜና ምንጮች በሰጠው መግለጫ ቻይና ለውጭ አገሮች ብድር እየሰጠች የምታስተራቸው ፕሮጀክቶች አክሳሪ እንዳይሆኑ ጥንቃቄ መውሰድ አለባት ብሏል። ኃላፊው መግለጫውን በመቀጠል በትክክል ላልተሰሩ ፕሮጀክቶች ከአንድ ቢሊዮን የአሜሪካ ዶላር በላይ ኪሳራ እየደረሰበት መሆኑን ጠቅሶ ያለበቂ ጥናትና ግምገማ በአራት ቢሊዮን ዶላር ብድር ከጅቡቲ አዲስ አበባ የተሰራው የባቡር መስመር ከነዚህ ፕሮጀክቶች አንዱ መሆኑን ጠቁሟል። በኤሌክትሪክ ኃይል እጥረትና በሌሎች ዝግጅቶች መጉደል ከሚችለው በታች አገልግሎት መስጠት በመገደዱ የብድሩ አከፋፈል ጊዜ እንደገና እንዲለወጥ በመደረጉ ድርጅቱ ኪሳራ ላይ ሊወድቅ ይችላል ብሏል። ይህ የባቡር አገልግሎት ስራውን በጀመረ በ9 ወራት ጊዜ ውስጥ ላደረሳቸው አደጋዎች 4 ሚሊዮን ብር ካሳ መክፈሉን የባቡር ኃላፊዎች ለዜና ምንጮች ገልጸዋል። በመጨረሻም ጥቅምት 21 ቀን ረቡዕ በደቡብ ሱዳን የሰላም በዓል ተከብሯል። በዚህ በዓል ላይ ለመገኘት ከሁለት ዓመት በፊት አገሪቱን ለቀው የሄዱት የተቃዋሚው መሪ ሪክ ማቻር የገቡ ሲሆን በከተማዋ ውስጥ ባስተላለፉት መልእክት የመጣሁት ለሰላም መቆሜን ለማሳየት ነው፣ ያለፈው አልፏል፣ አሁን ለሰላምና ለአንድነት አዲስ ምዕራፍ ተጀምሯል ብለዋል። ዜናው በዚሁ አበቃ። ሆዳም ሲሸከም የበላ ይመስለዋል። ለሆዳቸውና ለግል ጥቅማቸው ብቻ የተሰለፉ ወይም የቆሙ ሁሉ እይታቸው ከእንብርታቸው ሊርቅ አይችልም ተብሏል። ሆዳም ሲሸከም የበላ ይመስለዋል እንደተባለውም ነው። ያ ሁሉ ደም ፈሶ ህዝብ ስንት መከራና ስየል ተቀብሎ ትግሉ በተንኮል ሲደናቀፍ ከዚህ ሂደት ፍርፋሪ እናገኛለን ያሉ ሆዳሞችና የስልጣን ጥመኞች ከመቅጽበት ለሹመኞቹ አድረው ሲያረጠርጡ ማየት መገደዳችን ሐቅ ነው። አንጃና ግራንጃዎችም ወያኔ ለአመታት ሲመኘው የነበረውን ጸራይ ሀፓ ጥቃት ሊያሟሉ ቅሌትን ተቀብለው ከሹሞቹ የጨቀየ ጫማ ስር ወድቀዋል። ተቃዋሚ ነን ብለው ሲያደናግሩ የቆዩ ቡድኖችና ግለሰቦችም በሐቀኛ ይዘታቸው ማን እንደሆኑ ለማወቅም እድል አግኝተናል። ሆዳሞቹ የበሉ መሰላቸው እንጂ ምን አገኙ? በርግጥ የብሔር ጠባቦችና ገንታዎች አመቺ ሁኔታ የመጣላቸው መስሏቸው በሚጠሉት ህዝብ ላይ ሁሉ ግድያቸውን አጧጥፈዋል። በአሰቦት አዛውንት ላይ መፎከርም ጀብዱ መስሏቸው እንደገና በወንጀል ሲጨማለቁ ለማየት በቅተናል። የነዚህን በዚህ እንተዋውና የትግሉ አካል ነበርን ባዮቹ ምን ተጠቀሙ? ምን አገኙ? ምን አተረፉ ለህዝብ? መልሱ ምንም ነው። መሰላቸው እንጂ ያገኙት የለም። ክህደታቸው ይፋ ወጣ እንጂ የጨፈሩትና ያጫፈሩት አሳፍሯቸዋል። ጥቂቶቹ በመጡበት ከመጡበት ሲመለሱ ሌሎች ተከታይ መሆናቸውን እያየን ነው። ህዝብና ጓዶቻቸውን ክደው ማፈሪያ የሆኑትም ምንም ቢጎነበሱ የተመኙትን የሚያገኙ አይሆኑም። ያፓንን ሊሉ የቃጣቸው አዛውንት አንጃዎች ድርጅታችን ያሉትና ጓዶች በወያኔ ሲዘለፉ እንኳን መከላከል ተስኗቸው ሲርበተበቱ ታይተዋል። የጭምትነታቸው መልበርከካቸው ግን የሚያመጣላቸው ሽልማት የሚኖር አይመስልም። ሹሙ ሊሾማቸው የሚቋምጡ የራሱ ሰዎች ገና ብዙ ናቸው። የአማራውን ህዝብ ትግል መራን ያሉትም ዋሾች ቢሆኑ ህዝብ ይህን እውቅና ስላልሰጣቸው ተንጓለው የመቅረት አደጋ ላይ እንዳሉ ለሁሉም ምስጢር አይደለም። በሁሉም ገዢዎችና አሽቃባጮቻቸው ተንቀው የነበሩ ህዝቦች አማራ፣ አፋር፣ የደቡብ፣ አኝዋክ ወዘተ መብታቸውን ሊያስከብሩ ተነስተዋልና በስማቸው የነገዱ ሁሉ ሀፍረት መከናነባቸው እጣ ክፍላቸው መሆኑ አልቀረም። የገለማውን ስርዓት ለማስቀጠል ሹሞቹ ሲምሉ ሲገዘቱ ሰየው ብሎ ተቀብሎ የሽግግርን ሂደት እንዲያውም አውግዞ ለወያኔ የምርጫ ቧልት ራሳቸውን ያጩት ሁሉ ከህዝብ ጎራ መውጣታቸው ይፋ ሆኗል፣ ተረጋግጧል። ለነገሩ በወያኔ ህግ መሰረት ለምርጫ መዝገባ የሚያስፈልጋቸውን ፊርማ ቁጥር እንኳን ያሟሉ ያልቻሉና የሚችሉም ያይደሉ ናቸው። ያው ወያኔ ሸፋፍኖ መዝግቦ በሉ በቧልት ያጅቡኝ እስካላላቸው ድረስ ማለት ነው። ከመቅጽበት ህዝብን ከርተው ከወያኔ ጎራ የገቡት ሁሉ የሹሙ ጎራ ደግሞ የወያኔ እንጂ የህዝብ አይደለምና አንጃ ግራንጃዎቹን ባንዳዎቹን ጭምር ብዙም ሳይርቅ አስከፊ ውድቀት መከናነባቸው የማይቀር ለመሆኑ ምንም ጥርጥር የለንም። ወራት አልፈዋል። መጪዎቹ ወራት ያገዛዙን ቀውስ እንጂ ጥንካሬ የሚያሰሙን የሚያሳዩን አይሆኑም። የሹሞቹ ቀውስ ተባብሷል፣ መውጫ ቀዳዳቸው ጠቧል። ወያኔ ያዘጋጀውን ፈንጂ ሁሉ አፈንድቶ አሽመድምዷቸዋል። ጮሌ የሆኑ መስሏቸው በጠባብ ብሔረተኝነት የሰበሰቧቸው ጽንፈኛ ቡድኖች ራሳቸውም ራስ ምታት ሆነውባቸዋል። ሰለባ ሆኖ የባጀውን ህዝብ ከፋፍሎና አሽመድምዶ ለማቆየት ብዙ ሴራ ቢጎነጎንም ኢትዮጵያዊነት ላይ ጥቃት በማድረስ ላይ ያሉት አስመሳዮች የዚህም አካል ናቸው። ህዝብ ግን አገሩን ለማስከበርና ወያኔን ለማውደም ትግሉን በመቀጠል ላይ ነው። እንቅፋት የሆኑ ሹሞች የህዝብን ፍላጎት ካላዳመጡና ካላሟሉ የገማውን ስርዓት እናስቀጥላለን ካሉ መጨረሻቸው ያጭር ጊዜ ውድቀት መሆኑ ምንም አያጠራጥርም። ህዝብና የሽግግርን ሂደት ክደው ከሹሞቹ ስር የወደቁትም ከርሳደሮች እንዲሁ መጨረሻቸው የሚያምር አይሆንም። ወዳጆቻቸው ነን ያሉ በጊዜ ወደ መጡበት እንዲመለሱ መምከራቸው አለ ምክንያት አይደለም ማለትም እንችላለን። ሆዳቸው ያሸንፋቸዋል ወይስ በጎ ምክርን ያዳምጣሉ ለሚለው መልስ የምናየው ይሆናል። ዋናው ሌላ ነጥብ ግን ሹሙን ከቦታው ያደረሱት አሜሪካኖች ራሳቸው ሹሙ የተሳሳተ ምርጫ ነው ብለው መደምደም መጀመራቸው ነው። ተወዳጅነቱ ሆነ ችሎታው ተጋኖ ነበር ማለት የጀመሩት አሜሪካኖች ከመጣዱ ወደ እሳቱ እየሆነ ነው ያሉትን የኢትዮጵያ ሁኔታ በተመለከተ ሹሙ አባባሰ እንጂ ችግሮቹን ሊያረግብ ሊፈታ የሚችል አይደለም ብለው እየደመደሙበት ነው ተብሏል። ይህ ደግሞ ችኩሎቹንና በባዕድ ትዕዛዝ ሹሞቹ ስር የወደቁትን ቅጥረኞች ሁሉ ሊያሳስብ የሚገባ ክስተት ነው። በዚህ ሁኔታ ባዕዳንን መውቀስ መፍትሄ አይደለም። ለብሔራዊ ጥቅማቸው ያመኑበትን ይሰራሉ እንጂ የኢትዮጵያን ጥቅም ሊያስቀድሙ አይጠበቅም። ወቀሳውና ውግዘቱ የሚመለከተው ሹሞቹና አጫፋሪዎቹን ወያኔን ነው። የተመኙትን ጥቅም ያላገኙትን ከርሰ አደሮች ነው መውቀስ ነውና የተለወጠ ምንም የለምና ትግላችን በነበረው ይዘትና ግለት መቀጠሉ የግድ ነው። በወያኔ ላይ ሲወሰድ የነበረው እርምጃ ሁሉ ተጠናክሮ ተስፋፍቶ መታየት ይኖርበታል። ማዕቀቡ፣ አድማው፣ ሻጥርና ጥቃቱ ማገርሸትና መቀጠሉ አስፈላጊ ነው። እንደከዚህ ቀደሙ አንድነትን አጠናክሮ ጠባቦችን ሁሉ ማሳፈርም ቀድሚያ ሊሰጠው የሚገባ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መዝቀጡም የማይሞከር የማይታሰብ መሆን አለበት። ተቃውሞ መጠናከር አለበት እንጂ ለውጥ የመጣ ይመስል የህዝብ መሰረታዊ ጥያቄዎች ምላሽ ያገኙ ይመስል ወያኔ ያበቃለት የተወገደ ይመስል ትግልን ማቆም ማቀዝቀዝ አገርን በከፍተኛ ደረጃ መጉዳት ይሆናል። በዚህ ላይ ምንም ብዥታ ሊኖር አይገባም። በሹሞቹ ቀመርና እቅድ መሰረት በቀደዱልን ቦይ ከፈሰስ በሚቆጣጣሩት ምርጫ አጃቢዎቻቸው ይገቡና በወያኔ ኢህአዴግ አሸናፊነት ጥቂት በርጩማዎችን ይለገታሉ። ጥቂት ለመጪው ዓመታት ወያኔና ሹሞቹ ባጀብ ይከተላሉ ማለት ነው። ቀደም ያየነው ነው። ተቃዋሚ ተብዮች ፓርላማ ሲገቡና ኢምንትነታቸው በአደባባይ ሲያረጋግጡ መሳለቂያ ሲሆኑ ለውጥ ግድ የሚላቸው እርምጃዎች አልተወሰዱም የሚወሰዱም አይደሉም። ለውጥ መሰል ማደናገሪያዎች ናቸው የበዙት። የወያኔ አዋጆችና ጸረ ኢትዮጵያ ህጎች አልተሻሩም። የወያኔ መዘዝ ሰንኮፉ ከስሩ አልተነቀለም አልተወገደም። ኦህዴድ ስም ቀየረ አልቀየረ የኢህአዴግ ልጅ ነው። ኢህአዴግ ደግሞ የደደቢቱ ወያኔ ሁላጅ ነው። ለነበር ነበር እንኳን ሌላ ማለት የሚቻል አይደለም። ሹሙ ኢህአዴግን አድሰን እናስቀጥላለን ሲልና ለሻቢያም ለደብረ ጽዮንም ሲቀለሰለስ ያየነው ምላስ አድጦትና ትሁት ሆኖ ሳይሆን የልቡን ሆኖበት የግድ ሆኖበት ጠባዩ ይዘቱ ሆኖ ነው። ሌላ መመኘትና ባጉል ተስፋ መናት ቢበዛ አጓት እንጂ ቅቤ አያስገኝም። በተስፋ የሚኖር በምኞት መሞት እንደሚችልም የጠፋን ሐቅ አይደለም። ትግልን መቀጠል ከግባችን ለመድረስ ወሳኝ እንደመሆኑ መጠን ትግላችን እንደገና መፋፋምና መስፋፋት መቀጠል ይኖርበታል። የሚያታግሉን መፈክሮች አሰባስበው በትግል የሚያስተማሩን መሰረታዊ ጥያቄዎች በርካታ ናቸው። የሰላም ሰበካውም በቅድሚያ ሰላም የነሱትን ኃይሎች የሚመለከት እንጂ ከተበደለው ህዝብ መጠየቅ ያለበት አይደለም። ህዝብማ በጭቆና ተቀፍድዶ እየተሰቃየ ነው። መብትና ሰላምን ተነፍጓል። ሰላም አጥቶ ተበድሏል። ወንጀለኞቹ ናቸው አደብ እንዲገዙ መብት እንዲያከብሩ ሰላም መንሳታቸውን እንዲያቆሙ መደረግ መገደድ ያለባቸው። ሰላም ያጣ ህዝብማ የተበደለና አገሩን ሊያጣ ያለ ህዝብማ አገሩን ለማዳን መብቱን ለማስከበር ሰላምና ብልጽግናን ለመጎናጸፍ ባለው አቅም ሁሉ በሁሉም መስክ ሁለገብ ትግሉን መቀጠል ማፋፋም አለበት። ለወሳኙ አገር አድን ትግል በህብረት እንነሳ። ጸረ ወያኔ ጸረ ኢህአዴግ ትግላችንን ለድል እናብቃው። ድል ለኢትዮጵያዊነት።
Shaker, Kebruka Water, and I'm የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶችን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃድ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በሀገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቀጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በሀገራችን እያየን ስላለነው የህዝብ በየቦታው መነሳካቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳን በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዳን የሚፈጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10% አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል፣ ወዘተ እያለ ሲያደናቆረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ፣ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። ያንድ አገር ዜግነትና ዲሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዲሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዲሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የእነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ሕዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ሕገ መንግሥት ተብየውም ሆነ ሕጉ የኢትዮጵያን ሕዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነፃ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባርም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ፣ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ ዓመፅ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው በቤት በመንደሩ ጤናውን ሲነሳው አቤትም ለማለት በሰልፍ ሊከጅለው በባሩድ በጥይት ጨክኖ ሲቆላው ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያበጠን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማስተባበር ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማጥቅም እያነሆለላቸው ለአባይ ግድብ አዋጡ፣ በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች ከዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በአገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት ኢትዮጵያዊ ተበርቴ እንዳቆጠቁት ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። ያገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት ያራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳይቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደም የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። ከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመፅ ተልዕኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያበቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተው በ1966 ዓ.ም ተመረጥ ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽንፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንክሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበርቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም ሆኗል በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክህት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑዝ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የአገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የአገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ አገራችን ሕይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመፃዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ፣ በከተሞች፣ በገጠሩ በድምፅና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ሕዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የሕዝብ ነው። Thank you.
Thank you.